ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 29 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የኢትዮጵያ ህዝብ ጸረ ወያኔ ኢህአዴግ ትግል ኢትዮጵያ እያሉ በሚያላዝኑና የወያኔን ጸረ ህዝብ ተግባራት ያለምንም ማመንታት ሲፈጽሙ በነበሩ ጥራዝ ነጠቆች ከተቆላሸ ቆየታለ። ይህንኑ ለማሳሰብ በዛ ሰሞን ጋሪ ወደፊት ፈረስ ወደኋላ ፖለቲካ በሚል ርዕስ የቀረበውን እናሰማለን። በማስከተልም በማክሰኞ ምሽት ፕሮግራማችን ጀምረነው የነበረውን የዘረኛ መንቻካ ካላጋነው ፖለቲካ አታቱሌ ቡቄ በሃማቱማ የቀረበውን ትንታኔ ክፍል 2 አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በአልማህልና በማንዱራ አካባቢ የሚገኙ የቤኒሻንጉል ጉሙዝ ብሔረሰብ አባላት በአካባቢው ከሚኖረው የአማራ ብሔረሰብ አባላት ጋር የእርቅ ውይይት አካሂደው ስምምነት ላይ እየደረሱ መሆናቸውን በቦታው የነበሩ የዓይን እማኞች ተናግረዋል። በውይይቱ ወቅት የቤኒሻንጉል ጉሙዝ ብሔረሰብ ተወካዮች ይህን ሁሉ አሳዛኝ ድርጊት የፈጸሙት ከወያኔና ከኦነግ ጋር የጥቅም ግንኙነት የነበራቸው ክፍሎች መሆናቸውን ጠቅሰው ለዘመናት የቆየውን የሁለቱ ብሔረሰቦች አብሮና ተሳስቦ የመኖር ታሪክ አጠናክረው የሚቀጥሉ መሆናቸውን ቃል ገብተዋል። ከጥቂት ቀናት በፊት የሜቴክ ንብረት ናቸው የተባሉ ልዩ ልዩ መሳሪያዎችና ወታደራዊ ቁሳቁሶች የተጫነባቸው 5 ከባድ መኪናዎች ወደ ሱዳን ለመግባት በዝግጅት ላይ እንዳሉ መተማ ከተማ ላይ በአማራ ክልል የጸጥታ ኃይሎች በቁጥጥር ስር መዋላቸው ይታወሳል። እነዚህ መኪናዎች በአገዛዙ ባለስልጣኖች ተጽዕኖ ወደ ሱዳን ገብተው የነበረ መሆኑና ገዳሪፍ የሱዳን ከተማ ደርሰው ከነቃቸው እንደገና የተመለሱ መሆናቸውን በቦታው የነበሩ የዓይን እማኞች ገልጸዋል። መኪኖቹ እቃቸውን ሳይራግፉ እንዲመለሱ የተደረጉት የሱዳን ባለስልጣኖች እቃውን ስላልተቀበሉት ነው ቢባልም በመሃሉ የተለያዩ ንብረቶች ሳይሸሹ እንዳልቀሩ መጠርጠራቸውን የአካባቢው ነዋሪዎች ይናገራሉ። በተመሳሳይ ዜና ወያኔ አድራሽቶና ሰልጥኖ እንዲሁም አስተጥቆ በአማራው ላይ ጥቃት እንዲፈጽሙ ካስተማራቸው ግለሰቦች መካከል ሰሞኑን ቲያ በሚባለው የሱዳን የወሰን ከተማ አካባቢ የአማራ ልዩ ኃይል አባላት ላይ በሰነዘሩት ጥቃት የከሸፈ መሆኑን የተነገረ ሲሆን አሸባሪዎቹ በኩል 3 ከልዩ ኃይል 2 ሰዎች መሞታቸውን ምስክሮች ገልጸዋል። በሰኔ 15 የባህር ዳርና የአዲስ አበባ ግድያን በተያዘ በጅምላ ከታሰሩት መካከል የአዲስ አበባው የባላደራ ምክር ቤት ኃላፊ ስንታየው ቸኮል ከአዲስ አበባ ፖሊስ ኮሚሽን እስር ቤት ሆኖ በጻፈው ደብዳቤ በአሁኑ ወቅት በጥቂቱ 108 ሰዎች ከሱ ጋር የታሰሩ መሆናቸውን ገልጿል። እስረኞቹ የባላደራ ምክር ቤት አባላት፣ የአብን አመራር አባላት፣ የአስራት ሬዲዮ ጋዜጠኞች፣ የአማራ ክልል ሚሊሻና ልዩ ኃይል አሰልጣኞች፣ የህግ ባለሙያዎች፣ አክቲቪስቶችና የሰብአዊ መብት ተሟጋቾች መሆናቸውን ገልጾ በሐሰትና በለየለት የዘለኝነት መንፈስ ተከሰው በእስር እንደሚሰቃዩ ጽፏል። በምርመራው ወቅት እስረኞች የሚጠየቁት እንዲታሰሩ ከተደረገበት የሰኔ 15ቱ መፈንቅለ መንግስት ጋር በተያያዘ ሳይሆን ለምን አብንን ተቀላቀላችሁ፣ ለምን ባላደራውን ትደግፋላችሁ፣ ለምን አዴፓን ጠላችሁ የሚሉ ባዶ ወሬዎች እንደሆኑ በደብዳቤው ላይ አስፍሯል። ስንታየው ቸኮል በደብዳቤው የእስሩ ዓላማ ወንጀል በመመርመር ሽፋን ህዝብን ወደ ፍርሃት ቆፈድ መልሶ አምባገነንነትን ለማስቀጠል ነው ካለ በኋላ ንጹሐን ዜጎች የተረኛ ገዢዎች ሰለባ የሆኑ ምንጫ ይዘው በአደባባይ ሰልፍ የሚወጡ ዘረኛ ጽንፈኞች ደግሞ በአገዛዙ ከለላ በሰላም ይኖራሉ ብሏል። የኦሮሞ ፌዴራል ኮንግረስ ለኢፌዴሪ ሰብአዊ መብት ኮሚሽን በጻፈው አቤቱታ ደብዳቤ አባሎቹና ሌሎች በሺ የሚቆጠሩ ዜጎች በተለያዩ ወታደራዊ ካምፖች መታሰራቸውን፣ ከቁርስ እስከ ራት በቀን 3 ዳቦ ብቻ የተሰጣቸው እንደሚሰቃዩና በፀሐይና በዝናብ እንዲቆሙ መገደዳቸውን ገልጾ ጉዳያቸው ባስቸኳይ ተጣርቶ ፍትህ እንዲያገኙ ጠይቋል። ከዚሁ ጋር በተያያዘ ዳውድ ኢብሳ አንጋቹ አንበሱ አቦ እንደወጣ የቀረ መሆኑንና በፖሊስ ቁጥጥር ስር ነው የሚል ግምት እንዳለው አቤቱታ አቅርቧል። በቅርቡ በደቡብ አፍሪካ የተደራጁ ግለሰቦች በናይጄሪያና በሌሎች አፍሪካውያን ንብረቶች ላይ ያካሄዱትን ዘረፋና የንብረት ማቃጠል ለመበቀል የናይጄሪያ ወጣቶች በቡድን ተደራጅተው ልዩ ልዩ ከተሞች የሚገኙትን የደቡብ አፍሪካ ንብረት የሆኑ የንግድ ተቋሞች ጥቃት መሰንዘራቸውን ጋዜጦች ዘግበዋል። በናይጄሪያ ኢባዳን ከተማ የሚገኘው MTN የተባለው የቴሌኮሙኒኬሽን ተቋም በወጣቶች በእሳት የጋየ መሆኑና ወዮ በተባለው ከተማ የሚገኘው የድርጅቱ ቅርንጫፍ መስሪያ ቤት ደግሞ የቢሮ ዕቃዎችና ንብረቶቹ በቁጣ በተነሳሱ ግለሰቦች መሰባበራቸውና መውደማቸውን ተገልጿል። በሌላ በኩል ሰሞኑን በደቡብ አፍሪካ በፕሪቶሪያና በጆሃንስበርግ ከተካሄደው የውጭ ዜጎች ንብረት የሆኑ ሱቆችንና መደብሮችን ከመዝረፍና ከማቃጠል ጋር በተያያዘ የደቡብ አፍሪካ መንግስት ከ100 በላይ ሰዎችን በቁጥጥር ስር ያደረገ መሆኑ ታውቋል። አድማጮቻችን ከዛሬ ያለን ዜና በዚሁ ይጠናቀቃል። ጋሪ ወደፊት ፈረስ ወደኋላ ፖለቲካ ህዝበኛ የምንላቸው ፖለቲከኞች የሚወስዱት እርምጃ ለሀገሪቷ ያስፈልጋል የተባለውን ሳይሆን የህዝብ ድጋፍ ያስገኝልናል ብለው የሚያምኑት ነው። እስኪደላደሉ ሰማይና ጨረቃን ሁሉ የርሻ መሬት ልናደርግላችሁ ነው። ወርቅ በመንገድ ይፈሳል፣ ዘይት ቤንዚን አወጣን የማይሉት ነገር የለም። 28 ዓመታት ይቻገር ሲሉን የከረሙትም በስሟ ኢትዮጵያ ማለትን ይጀምሩና አልፈውም ኢትዮጵያዊነት ሱስ ነው ሲሉ ይደልሉናል። የሚያሳዝነው ጆሮ ሰጥተናቸው ልንንበረከክ ዝግጁ ሆነን ራሳችንን ለቀጣይ ባርነት ለመዳረግ ስንቸኩል መታየቱ ነው። ከታለውና በተክለሰውነት ዙሪያ አሜሪካ ባጠነጠነው ፕሮፓጋንዳ ተወዝውዘው እንደ ትላንቱ ሁሉ ነግ ጨቋኛቸው የሚሆነውን ግለሰብ ማወደስና ማድነቅ ሲጀምሩ መለስ ብለው ታሪክን መቃኘት አይፈልጉም። ይህን የሚያሳስባቸውን ይጠላሉ። ኢያፓ ከቀሰመው ተመክሮና ከተጨባጭ ሁኔታ በመነሳት የማይሆነውን ነገር አይሆንም፣ የማይጠቅመውን አይጠቅምም፣ ጎጂ ጅማሮን ከንቱ ግብዝነትን ለአምባገነንነት መክፈቻ ነው ሲል ብዙዎች ሐሳቡን በማጤንና በመረዳት ፋንታ ማውገዙን መርጠዋል። ላቀረባቸው ሐሳቦች ሆኑ ማጠየቂያዎች ግን ይህ ነው የሚባል ምላሽ መስጠት አልቻሉም። የተባለው ሁሉ ሆድ ሲያውቅ ዶሮ ማታ እንዲሉ ሁሉም የሚረዳው ሐቅ ነውና በተቀነባበረ መልክ የጀመሩት የጥቃት ልፈፋ ግን ምን ያህል እንደዘቀጡ ያሳያል። የኢትዮጵያ ህዝብ 60% ወጣት ነው፣ ወጣቱ ደግሞ ድርጅቱን አያውቀውም ይላሉ። ታዲያ ምን ይሁን? 40% ካወቀው ይበቃል። የአራት አምስት ሰው ጠባብ ቡድኖችን ጠርቶ እያስተናገደ ያለ ህዝበኛ ቡድን ኢህአፓን አያውቀውም ብሎ ለማግለል መነሳቱ የሚያስቅና የሚያስተዛዝብም ነው። ኢህአፓን ለማግለል
ጌቶቹ የወሰኑት የሚለው ስለሚደመጥና ተቀባይነትም ያገኛል በሚል ፍርሃት የተነሳ ለማፈን በተደረገው ውሳኔ መሰረት ነው። የኢሃፓ መርሃ ግብር ያረጀ ያፈጀ ነው ለዘመናችን አይሆንም እያሉም ነው። የኢሃፓ መርሃ ግብር በ1966 እና በ2010 አንድ አይደለም። በየጊዜው እንደ ሁኔታው የተሻሻለም ነው። ሁሉም ግን ህዝባዊና ዴሞክራሲያዊ መሆኑን ማንም ሊክደው የሚችል አይደለም። ለዚያውም የትኛው አቋም ነው ጊዜ ያለፈበት? ዴሞክራሲያዊና ሁሉን አቀፍ ሽግግር የሚለው? ዴሞክራሲ ለሰፊው ህዝብ የሚለው? ለህዝብ የሚበጅ ቅይጥ ኢኮኖሚ ያለው? ሉዓላዊነት ለኢትዮጵያ የሚለው? የህግ የበላይነትና ፍትህ የሚለው? የነሱስ መርሃ ግብር ማለትም ካፒታሊዝም ተብየው ጮርቃ ልጅ ነው ወይስ የገማ የገለማና ለህዝብ ስቃይ ምክንያት የሆነው? ኢሃፓ ሲመሰረትም አሁንም ዘመናዊ ፓርቲ፣ የህዝብን ፍላጎትና መፈክር አራማጅ ድርጅት፣ ነጻ ኢትዮጵያዊ ድርጅት ነው። ለማንም ባዕድ አገሩን አልሸጠም፣ ቸርቻሪዎችንም አጥብቆ ይዋጋል። እንዳንዳንዶቹ ዋሾች የህዝብ ትግል መራን አራመድን ብሎ ሲዋሽ የሚደመጥ ሳይሆን መሰራት ያለበትን ባለው አቅም ሁሉ ሰርቶ ዛሬ ያለበት ሁኔታ ላመጣው የህዝብ ትግል ግለሰብ ነው የሚሉት ሳይሆን ያቅሙን አስተዋጽኦ አድርጓል። ጋሪውን ከፈረሱ አስቀድሞ የተከሰተው ህዝበኛነት ለአገርና ለህዝብ በቅድሚያ ምን መከናወን እንዳለበት የተነገረውን ሁሉ የሚጻረር ነው። የወያኔ እጅ ያለበት የህዝብ ግድያና ብጥብጣ ሰፍኖ እያለ ይህን ባስቸኳይ ለመፍታት ከመጣር ይልቅ አዲሱ ሹም ዙረትና ሽርሽር፣ በባዕድ አገር የሚኖሩትን ለመደለል ጉዞን፣ ሁሉን የፖለቲካ እስረኛ መፍታትና የህግ የበላይነትን ለማስፈን መጣር ሳይሆን ለወንጀለኞች የምህረት አዋጅን ማጽደቅ መርጧል። እርምጃዎቹ ሁሉ አንገብጋቢና ቀዳሚ ሳይሆኑ ህዝበኝነትን የሚያንጸባርቁ መደለያዎች መሆናቸውን ገና ያልተረዱ ብዙዎች መኖራቸው አገራችን ለቀጣይ ምጸትና መከራ መዳረጓ ሲያንሳት ነው የሚያሰኝ ነው። ሁሉን አቀፍ የሽግግር ሂደት ይጀመር፣ የሽግግር መንግስት ይቋቋም የተባለውን ዋና የህዝብ ጥያቄ ወደ ጎን ጥሎ የግለሰብ አገዛዝን፣ ያው የምናውቀው ቆሻሻ ቡድንን ቀጣይ ባለስልጣንነትን ለማስፈን መፍጨርጨሩ ቅድሚያ ተሰጥቶት እያየን ነው። ህዝበኞቹ ምክር የማይሰሙ ሆኑ እንጂ በየአጋጣሚውና መድረክ በይፋም በሌላም የግንኙነት መንገድ አስቸኳይ ተግባሮች ሊሆኑ የሚገባቸውን ጠቁመንላቸው ነበር። ፈረሱ ከጋሪው መቅደም እንዳለበትም ነግረናቸው ነበር ማለትም ይቻላል። አንደኛ፣ ሁሉን የፖለቲካ እስረኞች ዓለምንም ቅድመ ሁኔታ መፍታትና የህዝብን መብት የሚጻረሩትን አዋጆች ሁሉ መሻር። የምህረት አዋጅ ያጸደቀ ፓርላማ ተብዬ ተቋም ለዚህ ውሳኔ ጊዜ ሊያንሰው አይጠበቅም። ሁለተኛ፣ ህዝብ የጠላቸውን ብሔረተኛ ገለባ ቡድኖችና ግለሰቦች ጋብዞ አስተናጋጅና የፈሰሰ ቡና ጠራጊ ከመሆን ሐቀኛ አገር ወዳድ ኃይሎች ሁሉ ከቱሉ ፎርሳ እስከ መዋንበሳ ቀርቦ ሁሉን አቀፍ የሽግግር ሂደት ለመጀመር በትኩረት መጣር። የሽግግርን አስፈላጊነት ይዘት አሳጥቶ በነሊንጮ አጥፊ ምክር መሰረት በያዝነው መንገድ ሽግግር ይመጣል ማለቱን ባስቸኳይ ትቶ ግለሰብን እንዳሸጋጋሪ ማቅረብን፣ ማንንም ድርጅት በባዕድ ትዕዛዝ ለማግለል ሳይሞከር ሁሉን አቀፍ ሽግግርን በአቋራጭ አስወግዶ በህዝበኛ መንገድ መፈክሩን ቀምቶ ግን በተግባር የሰለቸንን አገዛዝ እድሜ ለመስጠት እየተጣረ ያለው ሁሉ ከንቱ ነውና ማብቃቱ የሚመረጥ ይሆናል። የአገራቸው ጉዳይ ከሚመለከታቸውና ለህዝባዊና ሰላማዊ ሽግግር አስፈላጊ የሆኑትን ኃይሎች ከማነጋገር ፋንታ ጭብጨባን መሻትና ይመቹናል የሚባሉትን ያውም ብሔር ነክ ቡድኖችን ብቻ ቅድሚያ መስጠት በጣም ስህተት ነው። ከህዝብ ኃይሎች ጋር መቆም ለለውጥ ሂደቱም ዋስትናና ጉልበት እንደሚሆን መገንዘቡ ይገባል እንጂ አገዛዙና ስርዓቱ ሳይነካ የራስን ብሔረሰብ ሰዎች መሾም ላይ ማተኮሩ ፋይዳ አይኖረውም። ይበልጥ ግጭትን አስከትሎ የጨነቀው ከወያኔም እንዲጠጋ ይገፋል እንጂ ጠቀሜታ የሌለው ጠባብና ጎጂ ስምሪትም ነው። የኢትዮጵያን ውስብስብ ችግሮች በሰላምና በውይይት ለመፍታት መጣር ያሻል እንጂ በግለሰብ እና በተወሰነ ቡድን ሊፈታ የሚችልም አለመሆኑን መገንዘብ መቅደም ያለበት ግንዛቤና ብልህነት ነው። ለኢትዮጵያ ደግ ከሚመኝ ሁሉ የስልጣን ጥመት ካላወረው ሁሉ የሚጠበቅ ነው። ሶስተኛ የህዝባችንን ችግርና ስቃይ ለማስወገድና ድህነትን ለመቋቋም እርምጃ መውሰድ መጀመርን ተገቢ የኢኮኖሚ አቋሞችና አዋቂዎችን አማክሮ ማያዝን አገርን ለባዕድ ገልቦ ማቅረቡን ማቆምን የኑሮ ውድነትን መቅረፍን ማስቀደም ያስፈልጋል። የአዲሱ ሹም የኢኮኖሚ ፖለቲካ አንዳንድ ዶላር አዋጡ ብር መቀየርና ያው ህዝብን ዘረፋ ማጥፋቱ እንጂ ቀናና የተጠና ባለመሆኑ ጉዳት እየደረሰ ነው። ሁሉን አውቃለሁ ማለትና በጸረ ኢትዮጵያ ባዕዳን ምክር መቃኘቱን መተው አስፈልጊ ነውና ይህንንም መረዳት ያሻል። እነዚህን ቀዳሚ እርምጃዎች ለመውሰድ ሀቀኛና ሙሉ ጥረት ካለ ይህን ደግፎ ኢትዮጵያን ከቀውስ ሊያወጣ የማይፈልግ የለም ብለን ማመኑን እንመርጣለን። ተቃላዩና አገራዊ ህዝባችንን ከሚመለከት ጥያቄዎች ወጣ ስንል ደግሞ ድርጅታችንን በሚመለከት የተወሰደው አቋም ተቃውሞን እንድናሰማ የሚገፋፋን ነው። አንድም የኢህአፓ የፖለቲካ እስረኛ አልተፈታም ወይም ስለ ሁኔታቸው የተሰጠ ምንም ገለጻ የለም። አዲሱ ሹም የመለስ ዜናዊን አቋም ጠብቆና ተከትሎ ስለ ኢህአፓ ላይናገር ላይጋገር ምሎ ተገዝቶ በመገኘቱ ከድርጅቱ ጋር አሜሪካ ባዘዘው መሰረት ምንም የይፋ ግንኙነት ማድረግን አልፈለገም። ያለን ህዝባዊ ድርጅት የለም ማለቱና ለአሜሪካ የሚጠቅመውን የማግለል አቋም መያዙ ለህዝብና ለሀገር የማይጠቅም መሆኑን ለማስረዳትም ጊዜን አናጠፋም። አገራችንን ለሻቢያና ለባዕዳን ከፍቶ የመስጠቱ አቋምም ቢቆም ቢለወጥ ይመረጣል ያልነውን እንደ ጸረ ሰላም ጸረ ኤርትራ በመውሰድ የተከፈተው ዘመቻ በሻቢያ ደጋፊዎችም እየተሰራጨ ያለው ቢቆምም የሚመረጥ ይሆናል። ዛሬም ነገም ጫጫታና የህዝበኞች ጥቃት ሳያግደን የህዝባችንን አንገብጋቢ ጥያቄዎች ምላሽ ለማስገኘት መዋደቃችን የሚያቆም አይደለም። ያባን ለማጥፋትና ከህዝብ ለመነጠል ያለፉትም በትኩረት ሞክረውት ያልተሳካ ጉዳይ ነው። ድርጅቱ ከህዝብ ጎን ሆኖ ትግሉን የሚቀጥል ከመሆኑ ባሻገር የትግሉም ተመክሮ ቀላል ሚዛን የሚሰጠው አለመሆኑን ማወቅ የሚበጅ ይሆናል። ሱዳን ሰባል ኬር የሚላት አበባ ከጧት እስከ እኩለ ቀን ደምቃ ታብብና በተሰዓት ድራሹ አይገኝም። አሜሪካዊው አንድ ዋርሆል ደግሞ እያንዳንዱ ሰው በሆነ ወቅት የ15 ደቂቃ ዝና መድረክ ሊያገኝ ይችላል ብሏል። ያዙን ልቀቁን ያሉ ቡድኖችና የፖለቲካ ሰዎች ድራሻቸው ሲጠፋ ደግመን ያየነንና ያሰፈነው ጫጫታ ባሻገር ብልጭ ብልጭ የሚለውን ዘላቂ ሀቅ የማየቱ ልምዱም ችሎታውም አለን። ብዙዎቹም ቢኖራቸው ምንኛ ባማረ። ብዙዎቹም ከግርግሩ የሚያፈርኩትን ቀማኛዎች አውቀው ቢገኙ ምንኛ በተጠቀሙ። ለህዝብ የሚበጅ ሁሉን አቀፍ የሽግግር ሂደት ይቅደም። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ይቅርታ ምንድን ነው ካልተስተካከለ እሾሃ ሜኬላ ሆድ ያበቀለ ሰው ይቅርታ ቢለኝ ምንም የለዋገ በልኩ ወዝጉዞ አጋምና ከጋ የልብን ሰርቶ ይቅር በሉኝ ምን ሳጠፋሁ ምን በደልኩኝ በማለት ሰውን አለ የሚያሞኝ ኢምን በሆድ ይዞ መታረቅ ይቅር ታርጉ እያሉ መራቀቅ አጉል ነው ከንቱ መበሻሸቅ። ይላልን ታረክ የልብን ሰርቶ ይቅር በሉኝ
من الساطفه من بدل كون بمعلى الثاون علي يمون من فهم ثم تارك يك الحار بيالو مراكك اقول لو كان ما بشاشك ما
ولو አድሮ ሀቅ መውጣቱ አይቀሬ ነው። እንደ ኢትዮጵያ ያሉ በኢኮኖሚ አላደጉ ሀገራት በባህል የበለጸጉ መሆናቸው ይታወቃል። ብልጽግናቸው የማይታወቅላቸው በኢኮኖሚ ላይ ያተኮሩ የፖለቲካ ድርጅቶች ፍላጎት ጎልቶ ስለሚታይ ነው። ምንም እንኳን በኢኮኖሚ አላደጉ ሀገራት ባህላቸውን በሌላ ላይ ለመጫን የሚቻላቸው ያለመሆኑ ቢታወቅም ለፖለቲካ መወጣጫ ሲባል ባህልን ምክንያት አድርጎ ማቅረብ የተገንጣይ ቡድኖች ሁሉ የተለመደ ድርጊት ሲሆን ተስተውሏል። ባህልን አንድ ቦታ የሚቆም አድርገው የሚመለከቱ ጠባብ ዘረኞች ባህል ማደጉን መለወጡን አይቀበሉም። ኢትዮጵያ ኤርትራን ኮሎኒ የማድረግ አቅም የላትም ሲል ኢሃፓ በወቅቱ ለሻቢያ ሲመክር የቆየው ለዚህ ነው። ይህን መስፈሉን አስተት ያራግቡ የነበሩ እነ ኦነግን ኢትዮጵያን ጥገኛ ቀኝ ገዢ አድርገው ሲከሱ ኢትዮጵያ ለበርካታ ዘመን ጥገኝነትን ተቃውማ ስትፋለም የኖረች ሀገር መሆኗን እንኳን አይናቸውን ይጋረዱበት የዘር ጨርቅ ሊያሳያቸው አልቻለም። ሻቢያ መገንጠሉ በውጭ ጠላቶች ረዳትነት ቢሳካለትም የኮሎኒው ጥያቄ አሳፋሪ እንደነበር በማመን ኢሳያስ ራሱ ቅኝ ገዢ ነው ሲለው በነበረው አማራ ፊት ቀርቦ ስህተቱን በማመን ይቅርታ ጠይቋል። በወቅቱ ከኢሃፓ ጋር ግጭት ውስጥ ያስገባው ይኸው ጉዳይ ነበር። በተለይ ኢሃፓን ይቅርታ አለማለቱ ስህተቱን የመደባበቅ እንጂ አምኖ የመቀበል ልምዱ የሌለን መሆኑን ያሳያል። የኢሃፓን ኢትዮጵያዊ ትግል አባይ ኢትዮጵያ በሚል ቅጽል ሊያጣጥል የሞከረው ሻቢያ ቃሉን ለወለደው ልጁ ለወያኔ አስተላልፎለት እንደቆየ አለ የሚባል አይደለም። የዛሬ የሚታየው የኤርትራ መጻይ እድል በኢትዮጵያ እጅ ውስጥ የመሆኑ ጉዳይ ሻቢያ በኢሃፓ ሲነገረው አልሰማ ያለው ነገር ነበር። ሙሉ አድሮ ግን ብዙ ህይወት ቢያስከፍልም ሀቁ መጋለጥ ችሏል። የኤርትራ ህዝብ የፈለጉትን ቢለጥፉለት ከኢትዮጵያዊነቱ ፈቀቅ የሚያደርገው ታሪካዊም ሆነ ባህላዊ ልዩነት የለውም። ለግንጠላ ብለው የተለያየ ታሪክ እየፈበረኩ ሲያጋጩ ቢኖሩም ህዝብ አንድን ጊዜ በመንፈሱ ተለያይቶ አያውቅም። ማን ነው ማንን የሚረታ? ገነትን አብርሃት፣ ትብለጽን ውሪት ወይስ ኢሳያስን ደረጀ፣ ዘካርያስን ዳኛቸው፣ አጽባሃን ገመቹ ወዘተ? የማይሆን ነገር ነበር ድሮም አብረው ያደጉ ኢትዮጵያውያንን መለያየት አይቻልም። ኢትዮጵያውያን ዘረኝነትን ቢጸየፉ ዘረኛን በሙሉ ቢጠራጠሩ እውነት አላቸው። ጠባቦች እንደ ጋሪ ፈረስ የሚታያቸውን ውሱን ርቀት ድረስ ብቻ ነው። ኢሳያስ ድል ማድረግ እንኳን ቢችል ከኢትዮጵያውያን ጋር ተጋጭቶ የትም መድረስ እንደማይችል የገባው ከ27 ዓመታት ወዲህ ነው። ብዙ ህይወት እንዲጠፋ ምክንያት ከሆነ በኋላ ሆነ ግን ጥላቻን በማስፋፋት ህዝብን በማፈናቀል በዘር ማጥፋት ጭፍጨፋ ላይ በመሰማራት በተለይ አማራውን በማጥላላት ዘመቻ ላይ ተሰማርቶ ከቆየ በኋላ ብዙ ህይወት ካጠፋ በኋላ ተሳስተናል፣ የመገንጠል ጥያቄው ትክክል አልነበረም ብሏል። ዘረኞች የነገሩን ሁኔታ ቀርበው አይተው እስከሚጸጸቱ ብዙ ጥፋት ማድረስ ይችላሉና ጅማሮቻቸውን በሙሉ በጥርጣሬ ማየቱ ተገቢ ነው። ለምሳሌ ሰሞኑን የአዲስ አበባ ነዋሪነት መታወቂያ ላይ ዜግነት አልባ የሆነና የደም አይነትን የሚገልጽ እንዲሆን የተደረገው ለምንድን ነው? ሹሙ በተመሳሳይ ወቅት ህጻናትን በቤተ መንግስት ተሰብስቦ ስለ ኢትዮጵያ ሲሰብክ እንዴት ኢትዮጵያዊነት ዜግነት ከአዲስ አበባ ነዋሪዎች ዘንድ ሹሙ በሚያዛቸው ሰዎች እጅ መነጠቅ ቻለ? ለምንስ ሰላማ ብሎ መጠየቅ ይቻላል? አሁንም አንዳንዶች ከኢትዮጵያዊነት አዳራሽ ተጠግተው የዘር ድንኳናቸውን ይተከሉ አሉ። ኦነግና መሰሎቹ የታክቲክም ይሁን የእውነተኛ ሐሳብ ለውጥ ማድረጋቸውን ለማወቅ እንዳይቻል ኮረኔሉ የሽግግር ውይይት እንዳይደረግ ተከላክሏል። ያልፈለገበት ምክንያት አንድም ሰው የማይገባ ነው። የኦሮሞ ዘረኞች ጥያቄያቸውን በአግባቡ ለውይይት እንዳያቀርቡ ለምን ይሆናል? አማራን በትምክተኝነት መክሰሳቸውን አማርኛ የጠላት ቋንቋ ነው ማለታቸውን ቢተውም እንኳን በመተኩ የሚኒሊክ ሳፋሪ የሚል መለስ ዜናዊ የሸዋ አማራ ነው ጠላት ያለውን አይነት ክስ በድግምግሞሽ ማቀባቸውን አላቋረጡም። አቋማቸውን ለማወቅ እውነቱን ለመረዳት እንዳይቻል ለምን አዲሱ ሹም እንዲህ አይነት ያልተጠራ አስተሳሰብ ተደብቆ እንዲቋጥ እድል መስጠት አስፈለገው? ሲጀመር ለምን ድብብቆሹ አስፈለገ? ኢትዮጵያ የሚወዷት እንጂ የሚጠሏት ሀገር አይደለችም። የሚጨነቁላት እንጂ የሚጨነቁባት ሀገር አትሆንም። በፍቅር የሚሰውላት እንጂ በወሬ የሚሸነግሏት ተደብቀው የሚገሏት ልትሆን አይገባም። ኢትዮጵያ በፍቅርና በአንድነት ልጆቿን አቅፋ የኖረች ሀገር በመሆኗ ዛሬ በሁሉም ቅኝ ተገዢ ሀገራት ውስጥ ለመታወቂያ ያህል እንኳን እንዳይገኝ ተደርጎ የጠፋው የህዝብ ባይል ሳይሸራረፍ በብዛትና በጥራት ተጠብቆ እንዲቆይ የሆነው በኢትዮጵያ ነው። በራሱ በህዝቡ ፍላጎት መቀላቀሎች መዋሃዶች በመደረጋቸው ብሔራዊ የሆኑ ባህሎችን ማዳበር ተችሏል። በመሆኑም ነው ኢትዮጵያ እንደ ነብር ዝንጉርጉር የሚል ተምሳሌት የተሰጣት። ባህል በኢትዮጵያ ውስጥ በተጽዕኖ የተፈጠረ አይደለም። ያ ቢሆን ኖሮ ቁጥራቸው አናሳ የሆኑ ብሔረሰቦች ቋንቋቸው ጭምር በጠፋ ነበር። ተጽዕኖ ደርሶብናል የሚሉ የመገንጠል ፍላጎታቸው ለማክሳካት የሚያቀርቡት ምክንያት እውነት ቢሆን ኖሮ ዛሬ በኢትዮጵያ የባህል ክፍሎች ውስጥ ተደብቀው ቆይተዋል የተባሉ ነገሮችን አንድ ሁለት ብለው ባሳዩን ነበር። ምንም አዲስ የሚባል ነገር የሚታይ የለም። ሁሉም ነገር በአብዛኛው በኢትዮጵያዊነት ስሜት በየአካባቢው ሲተገበሩ የኖሩ ናቸው። የአሰራር ተመሳሳይነታቸው የሚነሳው ከተግባራዊ እንቅስቃሴያቸው እንጂ ከደረሰባቸው ተጽዕኖ አይደለም። የገበሬ ባህል የገበሬ ነው። በቋንቋ አይገደብም፣ በአካባቢም አይገታም። ስለ በሬው ያጉራጉራል፣ ስለ ፈረሱ አህያው ይዘምራል፣ ስለ እርሻ መሳሪያዎቹ ይዘይራል። ሁኔታውን ሊቀይር የሚችለው የኢኮኖሚ እድገቱ ብቻ ነው። ስለ አህያ ስለ ግመል ማሰቡን ትቶ ዘመናዊ ትራንስፖርት መጠቀም ሲችል፣ ስለ እንስራ ማሰብን ሊያስረሳ የሚያስችል የቧንቧ ውሃ ተጠቃሚ ሲሆን ያን ጊዜ የባህል ለውጥ ተደረገ ማለት ይቻላል። ባህልም ጠፋ ተቀየረ ብሎ ማለት ይቻላል። ሁሉም በተነሳሳይ የኑሮ ደረጃ ላይ እያሉ ግን አንዱ ሌላውን ሊያጠፋው አይቻለውም። ሐሰትን ተመርኩዘው የሚንቀሳቀሱ ድርጅቶች ሁሉንም ነገር ለጥፋት ይጠቀሙበታል። መሳሪያቸው ስሜትን መቆስቆስ፣ በስሜት እንዲደገፉ መገፋፋት፣ ደጋፊን ማጫጫት ስለሚሆን ሀቁ ለጊዜው ይደበቃል። ለብዙ ነገር የተረጋጋ ስሜትን ፈጥሮ መወሰን አይቻልም። ባህል ከታች ወደ ላይ እንጂ ከላይ ወደ ታች የሚወርድ አለመሆኑን ይካድና በአዋጅ የሚፈጸም ተደርጎ ይታሰባል። ነገሮች ስለሚዘበራረቁ ወያኔ ኢህአዲግን ሲቃወም የነበረው ተቃዋሚ ነኝ ባል አውቆትም ይሁን ሳያውቀው ለማስቀጠል በሚደረገው ድራማ ውስጥ ሲሳተፍና ሲያጨበጭብ ይስተዋላል። ከፋፋይ ህገ መንግስትን አክብሮ ለውጥን ፈልጎ እንዴት ይሆናል? የሹመኞች ጮሌነት ዛሬ የጀመረ ባይሆንም አዲሱን ሹም መስቀለኛ ሁኔታ ላይ የሚጥሉት ብዙ ነገሮች አሉ። አብይ እንደ አብይ አይደለም ህዝብን እየቀረበ ያለው፣ እንደ ወያኔ ኢህአዴግ ነው። ወያኔ ደግሞ በምንም መለኪያ አሸጋጋሪ ሊሆን አይችልም። ህዝብ ለስር ነቀል ህዝባዊ ለውጥ እንጂ ጉልቻን ለመለዋወጥ ተባራ ድስትን ለመገንጠል አልታገለም። አዲሱ ሹም የጠራ አቋም ይዞ ከመንቀሳቀስ ይልቅ ማዋጋትን የመረጠበት ጉዳይ በውል ሊታወቅ ይገባል። ድል የኢትዮጵያ ህዝብ ነው።
የዘረኛ መንጨካ ካላጋኖ ፖለቲካ አታቶሌ ቡቄ በሃማ ቱማ
ክፍል 2
ኔሃፓን ከሱዳንና ሻቢያ ጋር ተጥቆና ገርዶ ለስልጣን ሲበቃም አገር ወዳድ ኃይሎች በየትኛውም አገር በሚመለከት ጉባኤ እንዳይገኙ ሲያግድ የራሱን ጦር የሽብግሩ ጦር ሲያደርግና በነገንጮ ሲደገፍ ኤርትራን ሲያስገነጥል ትንፍሽ ብለው መቃወም የደፈሩት ፕሮፌሰር አስራት ብቻ እንደነበሩ ታሪክ መዝግቧል። ከየጎራው የጎጥ ድርጅቶችና ስብስብ ነንባዎች ፈልሰው ወያኔን በከፈፈል ተልእኮውና በጠራ አማራ ጸረ ኢትዮጵያ ዘመቻው አጀቡት። ዛሬ ተቃዋሚ በሉን የሚሉት ያኔ ከወያኔ ጎን ሆነው ሲያረጠርጡም ታዝበናል። ማዳመጥ ያልቻለ ጆሮ ላይ የተኛ አይኑን ሆዱ ከቶ እውር ነኝ ያለማ በስቶ ተበራክቶ አገር ስለሞላ ጊዜው አመቸለት አገር ለሚያጠፋ በሚል በበኩላችን የተቸነው ከያኔው መሆኑ ይታወሳል። ምሁሩን ምነካው በሚያሰኝም ደረጃ ለወያኔ የክፍፍልና ዘረኛ ፖለቲካ ምሁሩ ሰለባ ሆነ። የትግራይ ምሁሮች በተለይ ተጠቃለው ወደ ወያኔ ገቡ ሊያሰኝም የሚችል ሁኔታ ተፈጥሮ እንደነበር የሚታወስ ነው። የትግራይን ህዝብ በተቀሉ ወያኔ ማለቱ በየፈርጁ ሲታይ ስህተት ነው ብለን ልንመክር የሞከርነውም ራሳችሁ ትግሬ ሐማሴንን ናችሁ የሚል ትችት ከመቀበል በቀር የፈየርነው የለም። የትግራይ ምሁሮችም በብዛት ወይነው የህዝብ ቅሬታ አተረፉ። የብሔር ድርጅቶች በተለይም ጸረ አማራና ግንጠላ የሚሉት ግባቸውን በወያኔ የሚያገኙ በስሏቸው በሰጡት ድጋፍም ወያኔ ጊዜ አግኝቶ ተጠናከረ። የኦነግ መሪዎች በለንደን ጉባኤ ወያኔን እንዳያጅቡ ብናማክራቸውም ጉዳዩ በወያኔ ሻቢያና ኮህል ማዕከል አልቆ ነበርና ሱዳን ተጭኖናል በሚል ለንደን ሄደው ለእንጮ ራሱ እንዳመነው የግድግዳ ዝንብ ሆነው ተመለሱ። አዲስ አበባው ጉባኤ ሲሰናዱም ኢዲሃቅ ኢሃፓ በጉባኤው እንዲገኙ ጠይቁ ቢባል ድምፅን ሳያሰሙ አንዱ መሪ እንደነገረኝ ከሆነ ወያኔና ሻቢያን ፈርተው ያው የበላይነቱን ለወያኔ ለግሰው ፋይዳሊት ሚናቸውን ታቀፈው ብዙም ሳይፈጅ የመውጫ ቪዛ ተሰጥቷቸው በጊዜው የኤርትራ አምባሳደር በኃይሌ መርቆሪዮስ አቅራቢነት ሌንጮና ዲማነጎ መለስ ዜናዊን ተሰናብተው ወደ ስደት አቀኑ። ወያኔ ብዙ ሺህ ኦነጎችን አስሮ እያለ የተቃውሞ ማዕከል ሆኖ ታሪክ የጻፈው ዩኒቨርሲቲ ሁሉ በዘረኞች ተከፋፍሎ እርስ በርስ በጎሪጥ እየተያየ ተለያይቶና በድን ሆኖ ከረመ። በዘር ዝርዝሮናል፣ በክልል ሸንሽኖ በጎጥ በትኖናል፣ በቁም ሰንጥቆናል፣ ተሰንጥቀን አይተን ህብረት ተስኖናል። ጎጠኛው መርዞን እሱኑ መስለናል፣ መስፋቱ አቅቶን ጭራሹን ጠበናል። ለዚህ ጆሮ የሰጡ ባለመኖራቸው እስከ ቅርብ ጊዜ ድረስ ወያኔ ከፋፍሎና በድን አድርጎ ጨፈሮብናል፣ ደም አስተፍቶ ገዝቶናል። ይህ የማንክደው ሐቅ ነው። ኢአግ ብለን በሱዳን በኩል ትጥቅ ከተገል ይጀመር እንጂ ቤታችንን ሸጠን እንረዳለን ያሉት ሁሉም መረጃ የለም ብለው ተሰወሩ። ትግል አፍራሾች ደግሞ ትግሉ የእኛ ነው ብለው ማደናገርን ጀመሩ። ዛሬም የህዝብ ትግል የእኛ ማለቱ ወልፋቸው አለ። የሚያሳዝነው ዛሬም በከሸፈ ቅዠታቸው እየቀጠሉ ክፍፍልን የሚሰብኩ አሶሳ በደኑን ቀፍቃፊዎች መኖራቸው ነው። ከህዝብ ቁጥር አንጻር አማራና ኦሮሞ ብዙ ናቸው ይባላል። ከዚህም ከዚያም ተደባልቀው የተወለዱ ዜጎችን ቁጥር የሚናገር ጠፍቷል። ኢትዮጵያ የሚለውን ማጥፋት ስለሆነ የወያኔ ተልእኮ ኢትዮጵያዊነትን የሚሰጠው ትርጉም ጎጥና ብሔር ነው።
የደብልቆች ኢትዮጵያውያን ቀን መች ይመጣ ይሆን? በይፋ ደምቢዶሎ እናቴ አባቴ ከሸዋ አኩቴ ከወሎ አያቴ ከአድዋ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ ተጣብታ ተመለስ ከነለኝ ጮለታ ባልነው መንፈስ ማለት ነው። እብረብሔር ይዘታችን ጸጋችን መሆኑን ወያኔ ክዶ ሊያሳምነን የጣረው ሙሉ በሙሉ ውድቅ ነበር ማለት አንችልም። ወያኔ የከፈፍል ፖለቲካው ከሽፎ ህዝብ እያበረና እያመጸበት ሲመጣ ከዚህ ከዚያ ከትቢያው ከጭቃው ቆሻሻዎችን ሰብስቦ ማስተማራቱ ደግሞ ሚስጥር አይደለም። የሚደንቀው በሬ ወለደ ብቻ ሳይሆን ወልዶም ወተሰጠ የሚሉ ቅጥረኞቹን ማስተማራቱ ነው። ቀደም ጽፌ እንደነበረው ኢህአፓ ለህዝብ መብት ቆርጦ ሲታገልና ሲያታግል የብሔርነን ያሉት ቡድኖች ደርግ መጣልን ብለው ደርግንም ወያኔ መጣልን ብለው ወያኔንም ደግፈዋል። ስለዚህ ድርጅቱን ለመተቸት የሞራል ብቃት ከቶም የላቸውም። እነ አቦ ገሌ በየፊናቸው የቀሽብር አራማጆች መሆናቸውን የምናውቀው ነው። ደርግ ወጣቱን የጎንደርን ወጣት ለምሳሌ ሲጨፈጭፍ ከመላኩ ተፈራ ጎን ቆሞ በወንጀል ሲካፈል የነበር ዛሬ የሆነ አማራ ቡድን መሪ ነኝ ብሎ ኢህአፓን በጸረ አማራነት ሊከስ ደጋግሞ ሞክሯል። የደርግ ታዛዥ ሆነው ያገለገሉትም ስደት ለወሬ ያመቻል ነውና ሳያፍሩ ሁሉን ክደው ለህዝብም ስንቆም ድርጅቱ ግን ኢትዮጵያን ሊጎዳ ተነሳ ሲሉም ሰምተናል። ክርክራቸው ያው ሐሰትን መሰረት ያደረገ ሲሆን አዲስነት ደግሞ ባዳ ሆኖበት ደርጎ ያለውን ወያኔ የደገመውን መድገም እጣ ክፍላቸው ሆኗል። ኤርትራን አስገነጠለ፣ የብሔር ጥያቄ ያነሳው እርሱ ነው፣ ሲያድባሬን ደገፈ ወዘተ ብሎ ያን ያገር ጀግና ወሬ መፍተል ሳይሆን ላመነበት ሕይወቱን የሰጠውን ዋለልኝ መኮንንን እና እሱን የመሰሉትን ማውገዙን ቀጥለውበታል። ታሪክ አበላሾቹ ጭንቀታቸው የኢህአፓ ሰማዕት ያሳዩትን ቆራጥነት ዛሬ ማሳየት ተስኗቸው ስለሚጋለጡ ነው። የድርጅት ሚስጥርን ላለማውጣት መርዝ ውጠው ከፎቅ ተወርውረው ግብረ ስየልን ችለው ሌሎችን ለማዳን ሲሉ ተሰውተው ምሳሌ የሚሆኑ ዛሬ ተፈልገው በስፋት የሚገኙ አልሆኑም። ያኔ ጀግኖቹ ታሪክ ጽፈው ሲያልፉ ዛሬ ተቺዎቻቸው በአገር ሁሉ ብዞር ዝምታው ጮኸብኝ፣ ሁሉ አንገት ደፍቶ ሁሉ አቆዝሞብኝ የሚያሰኙ ነበሩ። አሊያም ደግሞ ተስፋን ለመቃብር መዳረግ ተለምዶ የፀሐይ ብርሃን ሳይሆን ጨለማ ተመርጦ ለዓላማ መቆምም ከጅል አስፈርጆ ይመረት ገባልን ሬት ከንቀፎ። የኢህአፓ ጠላቶች የበረከቱት ከላይ እንዳስቀመጥ ነው የወያኔ ቅጥረኞችና ወንጀለኞች ስለተነሱበት ብቻ ሳይሆን አቋሙም ጠላትን ስላበረከተበት ነው። ለምሳሌ ኢትዮጵያ ብሎ በመጽናቱ፣ ለአንድነት በመቆሙ፣ ለጨቋኝ ድለላ ተገዢ አለመሆኑ ሁሌም ጥቃትን አምጥቶበታል። ኢትዮጵያን አሳልፎ ቢሰጥ ገዢዎችም ሆኑ የውጭ የኢትዮጵያ ጠላቶች ወዳጅ ብለው ይደግፉት ነበር ደጋግመን ያልነው ነው። ኢህአፓ ሆነን ስንታገል ስለ ጨቋኝ አገዛዞች፣ ስለ ቃላት ድርደራና አሳሳሽ ፕሮፓጋንዳ ብዙ ትምህርት ቀስመናል። በስደት ትንሽ ዓመታት የነበርንበት አልጄሪያ የሚባል አገር ራሱን ሶሻሊስት ብሎ ያቀረበ ዘረኛ በመፈንቅለ መንግስት የመጣ የወታደር አገዛዝ ነበር። ይህን ግን ከጋዜጦቹና ከመሪዎቹ ዲስኩር ማወቅ የሚቻል አልነበረም። አስከፊ የሴቶች ጭቆና ሰፍኖ በማርች 8 የዓለም ሴቶች ቀን አልጀርስ ከተማ ስለ ሴቶች ነጻነትና እኩልነት በሚያቀርቡ የግራ መፈክሮች አሸብርቃ ትገኝ ነበር። ከሩቅ ስትታይና አልጄሪያ ሲኖርባት ሰማይና መሬት የተቃረነች አገር ነበረች። የኬንያ የቀድሞ መሪ አፍ አውጥቶ ጉቦ ስጡኝ ባይ እንደነበረው ሁሉ በአልጀርስ ስደት የማውቀው የደቡብ አፍሪካ መሪ የነበረው ጃኮብ ዙማ ከመውረዱ በፊት ያሳየው ጠባይ ለኔ አዲስ አልነበረም። ደርግ ወደ አምባገነንነት ማምራቱ ብዙም ምስጢር ስላልነበር በጊዜያዊ ህዝባዊ መንግስት ይተካ ስንል ፕሮፌሰር መስፍን ግን ለሲቪል ስልጣን እንዳፍለቁ ብለው ይመክሯቸው ነበር። ወያኔም ዴሞክራሲ ስላለ የምናውቀው እባብ እርግብ ሊወልድ ነው ብለን ራሳችንንም ህዝብንም አላሞኛንም። ሳይጠነክር ጊዜ ሳይገዛ እንምታው ነበር ያልነው። ዛሬ የወያኔ የረጅም ጊዜ ተለጣፊ ድንገት የለውጥ ሐዋርያ ሆነን መቀበል ማመን ቢያዳግተን ልንወቀስ አይገባም። በትግሉ ወቅትማ በበኩሌ ላገኛቸው የቻልኳቸው የአገር መሪዎችም ከሩቁ በጋዜጣ የሚባልላቸው ጋር ግንኙነታቸው ተፈልጎም የሚገኝ ሳይሆን ራሳቸውን ለትዝብ የሚዳርጉ ነበሩ። የቻይናን ብሔረተኛነት ያወቅነው ገና ከነሱ ጋር ግንኙነት ሲኖረን ነው። በዚህ መልክ አቅርቤውም ነበር። ቻይናም ሄጄ ነበር የክብር እንግዳ። ቀድሞን አገኘሁት ያ የኛ በሽታ፣ ሁሉን ሰው በክሎ መሆን ብሔርተኛ። ጭፍን የማኦ ቻይና አምላኪ የነበሩት አሜሪካ የነበሩ አባሎቻችን ሊያወግዙኝ ድርጅቱንም ቀጥለው ሊኮንኑ ብዙ ጊዜም አልጠበቁም። የሰሜን ኮሪያ መሪዎች አሰቃቂ ተክለሰውነትማ መሳቂያችን ነበር። የፖለቲከኞችን ዲስኩር የማመን ልምድ የለኝም። በሕግ ፋክልቲ ወይም ትምህርት ቤት ስማር አሜሪካኖቹ የአጼው ሕገ መንግሥት እንዴት ዴሞክራሲያዊ እንደሆነ ሊሸነግሉን ይሞክሩ ነበር። በተጨባጭ መብት ተነፍጎና ተሰጠ የተባለው መብት በሕጉ መሠረት በሚል አጉል ማሰሪያ ተሸብቦ የተጻፈና የሚነገርን በጨፍኑ መቀበል ንቃት አልባ መሆን እንጂ የዛሬ የፖለቲካ አሌሌዎች እንደሚሉት መሰልጠን ማወቅ አይደለም። አንድ ወያኔ ተነስቶ ኢትዮጵያ ስላለ እውነትም ለአገራችን ቆመ እንድንል ከኔም ከያባዎችም መጠበቅ የለበትም። በተግባር መፈተን ታሪኩን መመርመር የግድ ነው። አፉ ቅቤ ልቡ ጩቤ የተባለው ሁሌም ማስታወስ ተገቢ ነው። ከዚህ ተጨማሪ ደግሞ ባለኝ የትግል ተመክሮ ብዙ ሰው ከስህተቱ ይማራል፣ ለደግ ይለወጣል ብሎ ማመኑ ይከብደኛል። በተጨባጭ በብዛት ስላላየሁም ይሆናል። በውጊያ ማርከን የለቀቅናቸው ወታደሮች ተመልሰው ሊወጉን ሲመጡ ታዝበናል። ምክንያቱ የሆድ የደሞዝ ሊሆንም ይችላል። የጎዱንን በሂስ እናስተካክላለን ብለን ብተና ያካሄዱብንን ይቅር ብለን እንደገና በድርጅት ስናስገባቸውም እኔና የተወሰንን አይገቡም ብንልም ብዙሃኑ ይግቡ ስላሉ ውለው አድረው አንጃነትን አቀንቀነው ሊጎዱን ከመነፋት አልፈው ይኸው በአሁኑ ጊዜ ወያኔን ደግፈው እቀፈን በወንድ ልጅ አምላክ እያሉ ወያኔን በመማጠን ላይ ናቸው። ሰውን ማመን በቀላሉ የሚሆን ካለመሆኑ ሌላ 27 ዓመት በላይ ወያኔ የሆኑትንማ በአንድ ቀን አስመሳይ ዲስኩር የደማ ልባችንን ልንሰጣቸው መጠበቅ የለበትም። ይሆን እንበል፣ ተሳስተናል እንበል፣ ሰውየው ከልቡም ከወያኔ ርቆና ተቃርኖ ለውጥ ይፈልጋል እንበል፣ የህዝብ አመጽ መቀጠሉ ሊጎዳው ሳይሆን ሊጠቅመው የሚችል ነው ማለት እንችላለን። በወያኔዊ ኮረኮንች ከመጓዝ በሌላ መንገድ መጓዝ፣ የወርቅ ዜጋን ፖለቲካ መተውና የህዝብን ፈቃድና ይሁንታ መሻት ይገባዋል ልንል እንችላለን። ጉዳዩ ግን ስለተሾመው ሳይሆን አሁንም ስለ ሸዋሚዎቹ፣ ስለ ወያኔ፣ ስለ እነሱ ቀጣይ ጸረ ህዝብ ጸረ ኢትዮጵያ መሆን ስልጣኑን ጠቅሎ መያዝ ነው። ከማንም በላይ የያዝነው አቋም የተሳሳተ ሆኖ በአገራችን ዴሞክራሲ ሰፍኖ እንዲገኝ የምንመኝ ነን። በስደት ያለነውም ወደ ዴሞክራሲያዊ ኢትዮጵያ ሐቀኛ ምስረታ ተካፋይ ለመሆን ማንም የሚቀድመን ባልኖረ ነበር። በህልም የተጠጣ ያ የድሃ ቅቤ አራሰኝ ያለ ሰው አጣሁኝ ፈልጌ ሆኖብን እንጂ ተጨባጭ ሁኔታ ያልቀበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት። በካምፓላ ኡጋንዳ ሳለሁ አንድ በወያኔ ማስተማያ ቤት ይሰራ የነበር የትግራይ ተወላጅ እንዴት ተሰነ ለሎጂ ሀፋን እንደመሰረቱ አስረድቶኝ ስም ዝርዝሮችንም ነግሮኝ እንደነበር አስተውሳለሁ። አንዳቸውም ግን መስራች አልነበሩም። በዘመነ ወያኔ ይሀፋ ላይ የሚጻፉትን ውድቅ የመላቸው ሰናፍጭ እውነትን ይዘው ደጀን ተራራ ውሸትን የሚገነቡ በመሆናቸው ነው። በትግሉ ነበርን፣ የተማሪ እንቅስቃሴ መሪ ነበርን፣ የሀፋ ኮሚሳር ኮማንደር መሪ ነበርን፣ በየካቲት አብዮት ይህ ያ ሚና ነበረን። ቅጥፈት በኩንታል ከዚህ በፊት ጽፌው ከሆነ አላውቅም፣ ግን በመንግስቱ ግድያ ሙከራ ላይ ነበርን ብለው በአሜሪካ የነገሩኝ ወደ 7 ተደርሰዋል። አንዳቸውም ግን አልነበሩም። በሙከራው የነበሩ የተካፈሉና በህይወት ያሉት ግን ለሰኮንድም አፋቸውን ሲከፍቱ በበኩሌ አዳምጬም አላውቅም። ይህን ሁሉ ያነሳሁት አንዳንዶች ውሸታቸው አልታመን ሲላቸው እኔው ራሴ በዚህ አልነበርኩም እንዴ ብለው መዋሸትን ስለተያያዙት ነው። ከማፈሪያዎች አንዱ ዛሬም ሹመኛውን ደግፎ ወንድሜ ከጀርባ ነኝ ብሏል። ለምሳሌ ወደ ፖለቲካ ዘው ያልኩት በ1997ቱ ምርጫ ሰሞን ነው ከማለቱ ሳይውል ሳያድር በማያውቀው የሀፓን መተቸት ብቻ ሳይሆን የኢትዮጵያ ሴቶች ትግል አያቁም ብሎ ጽፎ ነበር። ንቃቱና ፖለቲካው መቼ እንደጀመረ መናገሩ ምናልባትም ሳያስወቅሰው ይችላል። ሌሎች ግን ሚናቸውን ደብቀው ሐሰት ታሪክ ያወሳሉ። ለመሆኑ ዛሬ ከ17 በላይ አማራ የሚሉ ቡድኖች መስራቾችና አባሎች እስከዛሬ የት ነበሩ? ብዙዎች የዛሬ አውራ ዶሮዎች በደርግ ጊዜስ ጫጭት ነበሩ? የኬንያ ምክትል ፕሬዝዳንት የነበረውና የሞተው ሳይቲቶ ምስክር ሆነን ብለው ሲጠሩት የራሴን መስቀል ልሸከምበት አታስቸግሩኝ ብሎ እንደነበረው ሁሉ ኢህአፓ በሰራው ሊወቀስም ዝግጁ ነውና ባልነበረበት ሐሰት ባይደረደርበት ይመረጣል። እኔንም ባልነበርኩበትም እየዶሉ ከመቀጥቀጥ ይልቅ በሰራሁበትና በተሰማራሁበት በያፓነቴ የምኮራ ስለሆንኩ የምክደውም ስለሌለ ብወቀስ ይሻላል ባይነኝ። ከአርባ ዓመት በላይ በጽናት ለእናት አገሩ ስለታገለ ድርጅት ሊመሰገን ሊደነቅ ሲገባ በዝሆን የቀኑ እንቁራሪቶች የያዙት የስም ማጥፋትና ውንጀላ ዘመቻ መወገዝ ያለበት ነው። አሉባልታውን ሁሉ በተመለከተ ግን ያልነው የሚከተለውን ነው። ያሉባልታ ቡና አቦሉ ገዳይ ነው። በረካው ያስጋ ሶስተኛውም ደም ነው። በጥቅሉ የሰፈነ ሁኔታ ግን በዚህ መልክ ቀርቦ ነበር። ከባድ መስሎኝ እኔ ትግል የሚሉቱ መስሎኝ የሚያስፈራ ዱር ጫካ መግባቱ ወንዴ ጠይቅ መስሎኝ ማመጽ መሸፈቱ ሳይዋጉ ጀግና ሳይሸፍቱ ፋኖ የሚሆኑበቱ መሆን የሚቻልበት ጠፍቶኝ ብልሃቱ ሲጨነቅ ከርሜ በራሴ አፍሬ ምላሴም ታጥፎብኝ መናገርም ትቼ ዶክተር ፕሮፌሰር መጣና ፈወሰኝ። በባዶ መለፍለፍ ታጋዩን ማብጠልጠል መድኃኒቱ አለኝ። የለውጥ መንገድ ህብረትን ጠያቂ መሆኑ ይታወቃል። ተደጋግሞም የተነገረ ነው። ኢህአፓ እንደተመሰረተ የምዕራብ ሶማሊያ ነጻ አውጪ ግንባር ውስጥ የነበሩ የአርሲና ባሌ ተወላጆች በሼክ ሁሴን በመመራት ራሳቸውን የኢትዮጵያ ብሔራዊ ነጻ አውጪ ግንባር ኢብነ አግ ባሉበት ጊዜ የተበበረና ህብረትን ጉዳይ ድርጅቱ ከሼኩ ጋርና ኋላም በካይሮ ከነበሩት ተወካዮቻቸው ጋር ተነጋግሮ ነበር። በሌሎች ጣልቃ ገብነት ሊሳካ አልቻለም። ኋላም እንዲሁ ተቃርኖ ከነበረው ኢድህ ጋር ህብረትን በየጊዜው መስርቷል። ችግሮች ቢከሰቱም ጥረቶቹ ለትግል ጠቅመዋል ማለትም የሚቻል ነው። ደርግ ከመውደቁ በፊትም የተመሰረተው ኢዲሃቅ ሌላ ምሳሌ ነው። ለሀገር ሲባል የግል ልዩነቶችና ቅራኔዎችን ወደ ጎን ማድረግ በሚለው መርህ መሰረት ጠላት ሆነውን ከቆዩት ከነመኢሶንና ከነወያኔ መስራች አረጋዊና ከደርጉ ኮሎኔል ጎሹም ጋር ግንባር መስርተናል። ይግንባር በጊዜ ተመስርቶ ወያኔን እንዳይቋቋም የህዝብ ወገን መስደው ግን በቅጥረኝነት ያደናቀፉት እነ ኤፍሬም ይስሐቅና ሌሎችንም ጠቀሼ ማለፍ እወዳለሁ። ዛሬ ግን ሀገርን አስቀድሙና የወያኔን ሹም ደግፉ የሚለን ካለ ወይም የሚል ካለ ይሄ የሀገርን ጥቅም አስቀዳሚ ሳይሆን የሀገርን ምጸት አስቀጣይ ብቻ ነው። በ1997 ዓመተ ምህረት በህብረት ተጠቃለንም በምርጫው ሂደት ባናምንም የብዙሃኑን ውሳኔ ተቀብለን ቢያንስ ከ13 ድርጅቶች ጋር አብረን ታግለናል። በየህብረቱ ስብስብ ኢህአፓ የነበረው ድምፅ አንድ ቢሆንም ድርጅቱ ግንባሮቹን ተቆጣጠረ የሚል መሰረተ ቢስ ክስ ሲሰነዘርብንም ከርሟል። ህብረቱን ያፈረሱት መሪዎች የነበሩትና ዛሬ ከወያኔ ጉያ የሚገኙት መሆናቸውንም አረሳንም። ክሱ ሲበዛ ይሁንላችሁ በሚል ከግንባር ጥረቱም መሰነሸሽ ይሄው እስከዛሬ ይህ ነው የሚባል ጥርስ ያለው የሚፈይድ ህብረት ሊቋቋም አልቻለም። የህብረት ጥረት ራሱ የነ ኢሳያስና የኢምንቶች መጫወቻ መስክ ሆኖ ቀርቷል። ዛሬም ይድክመት ካልተወገደና ለሀገር የሚበጅ ህብረት ካልተቋቋመ ድል የሚገኝ አይሆንም። ህብረት ስንል በአገር ወዳድና ዴሞክራሲያዊ ድርጅቶች መሃል የሚኖረውን ትብብር ሲጠቅስ፣ በሌላ በኩል ደማችሁ ደማችን ነው የሚለውን የህዝብ ተጨባጭ ህብረት ያመላክታል። ወያኔ ህብረት እውን እንዳይሆን አሁንም ህዝብን ለመከፋፈል ሰፊ ተንኮልን እያካሄደ ሲሆን፣ በዚህም በዚያም የወያኔን እኩይ ዓላማ ከግቡ ለማድረስ ሰበሰካ የሚሉትን ደግሞ በትዝብት እያየናቸው ነው። የአገር ጦር ይሉታል የጎጠኛን መንጋ፣ አገሬ ለሚላት ክልል አንድ በደማ። የአገር ጦር ይሉታል ዘረኛ የሆነውን፣ ስንቱን የአገር ጀና ደም ያፈሰሰውን፣ ኢትዮጵያ ልብ ወለድ የለችም ያለውን። የአገር ጦር ይሉታል አገር የካደውን። የፖለቲካ ስልጣን የኃይል ጉዳይ ነው። በማንኛውም ጊዜ ህዝባዊ ከሆነ በህዝብ ምርጫ በስልጣን ይሰየማል። አምባገነናዊ ከሆነ ደግሞ በጉልበቱ በኃይል በህዝብ ላይ ይወዘፋል። የስልጣኑ ምንጭ ኃይሉ ነው። ማለትም ጦሩ፣ አፋኝ ተቋሞቹ፣ ኢኮኖሚውን ጨምድዶ መያዙ ወዘተ። በአፍሪካ ምሳሌዎች ብዙ ናቸው። ይባስ ብለው የራሳቸውንም ህግ እየጣሱና እያፈረሱ ከስልጣን አንወርድም በሚል ተጨማሪ ደም እያፈሰሱ ናቸው። መለስ ዜናዊም ደም እያፈሰሰና የምርጫ ቧልት የሚለውን በመቀጠል 50 ዓመት በላይ እንቆይባችኋለን ብሎን ነበር። የተለየ እያደረጉ አይደለም ዘረኞቹ። በመከላከያ ሚኒስቴር ስም ፈርጌሳ ተባለ ሌላ ቢሾም 95% ከፍተኛ የጦር መኮንኖች የትግራይ ተወላጅ ወያኔዎች ናቸው። የጸጥታና ፖሊስ ተቋሞችም ዋና አዛዦች አሁንም የትግራይ ተወላጆች ወይም ትግሬዎች ናቸው። የአገሪቷን ኢኮኖሚ የሚበዘብዙትና የከበሩት የትግራይ ተወላጆችና የወያኔ የንግድ ተቋም ኤፈር እነ ሜቴክ ናቸው። ሙስና ከተባለም የሀገራችንን ቢሊዮን ዘርፈው በባዕድ ባንክ ከታቾቹ ዋናዎቹ እነ አዜብ ጎላ ወያኔዎች ናቸው። ለዚህ ነው ወያኔና ኢትዮጵያ የተቃረኑ ናቸውና የሀገር ጦር፣ የኢትዮጵያ ፖሊስ፣ የኢትዮጵያ ኤምባሲ ወዘተ የሚባል ነገር ሊኖር ልንቀበለው አይገባም የምንለው። ጦሩም ሌላውም ህዝብን ጨቁኖ የመግዣ የወያኔ መሳሪያ ነው። አገራዊ ይዘት ቅንጣትም የለውም። ወያኔ ኢትዮጵያዊ ኃይል አይደለምና መወለድ ቋንቋ ነው የተባለው እዚህ ላይ ቦታ አለው። ወያኔ የነበረው ኢህአዴግ ስላለ አገር አስገንጣዩ ባገር ስለማለ ልጨፈልም ወይ ባይ ስንቱ ተታለለ። አውቆ የተኛ ሰው ባርነት ገጠመው። ወያኔ አገር ወዳድ ጎመን ጮማ የለው። ከዚህ ሌላ የ27 ዓመት መከራ ምን አስተማረን? ዘረኞቹ ምን ጫካ ናቸው? አካሳሉ የምናውቃቸው የምናረጋግጠው ሀቅ ነው። ኢትዮጵያ ላይ የነበራቸውና ያላቸው ጥላቻ ሁሌም ቤንዚናቸው ነበር። ወያኔ መጥፋት ገዛ ብቻ አይደለም፣ ይሁነኝ ብሎ ጸረ ኢትዮጵያ ነው። ጠባብ ዘረኛ የትግራይ አገዛዝ ነው። መለያው ይሆኖ ቆይቷል። 27 ዓመት ኢትዮጵያን ቢገዛም ጎጠኝነቱ ዘረኝነቱ አለቀቀውም። ስፋት ተባለ አባይ በረከት ሁሉም ጸረ ኢትዮጵያ ናቸው። ልጆች ችኮ መንቻኮ የሚሉት ይገልጣቸዋል። በበኩላችን በህዝብ ደረጃም ቃላጋኖ ፖለቲካ ልለው የሞከርኩት ከንቶችን የማሞገሱና ነጋጠባ የመታለል ዝንባሌ አገራችንን ትግላችንን ጎድቷል። ሐቁን የመረዳት ጉድለት ድክመት የአገራችንን የነገ አወሳኝ ህዝብ መሆኑን በመዘንጋት እጣ ክፍላችንን ለግለሰቦች መስጠትም አቁስሎናል። አገር ማዳኑ ግዳጅ በአንድ ግለሰብ ወይም አዋቂ የፈረንጅ ምሁሮች ነን በሚሉ እጅ የገባ ወይም መግባት ያለበት አድርጎ መውሰድ ባጭሩ ጥፋት። በሌላ በኩል ይህም አታቱሌ ቡኬ ነው ማለትም ቢሆንም ቅሉ መንፈስ። ታሪክ ደግሞ ደጋግሞ እንዳሳየን ሰውየው ከሃዲና የፖለቲካ ደላላ ነው ሲባል አታቱሌ ቡኬን ማሰማት ቢሆንም ቅሉ ብሎ በድለላው መደናገር እንደገና እንደገና ቢሆንም ቅሉ መወገድ ያለበትና ነው አይደለም መስፈን የሚገባው ነው። ይመስልሃል አይመስልህም ተብሎ ሲጠየቅ አይመስለኛል ይላል የሚለውን ቀደም አንስቼው ነበር። እንጀግን እስቲ እንዳለፉት እንቆች ጀግና እናንሳ ካልን ደግሞ በበኩሌ የሚከተለውን ማቅረብ መርጣለሁ። ጀግና ስንያ እናቶች ልጃቸው የጸኑ ስቃይ ሳይሰብራቸው አርአያ የሆኑ ጀግና ስንያ እናቶች እንባን ያሸነፉ ታሪክን ለዋጮች ቀንን እየገፉ ጀግና የጀግና እናት የጀግንነት ምንጯ ፋኗል ነው አርበኛ ያው የሷ ቁራጯ የታላቂ ታላቅ ወንድሜና ጓዴ ሳሙኤል የቀብር ስነ ስርዓት ላይ ኮሎኔል አፍናቅ እንግዳ ሙሉ የአገራችንን ነጭ ልብስ ለብሰው መጥተው ለእናቴ ሲናገሩ ዛሬ የሐዘን ቀን ሳይሆን ደስታ ነው፣ አንቺንም አገሩንም ህዝቡንም ድርጅቱንም ሳያሳፍርና ቃል ኪዳኑን ሳያፈርስ ስላረፈ ያሉት ሁሌም ይታወሰኛል። የአባ ሐቀኛ ልጆች ዛሬም በድርጅቱና በትግል ያሉ ህዝብን አገርን ወላጅንም አላሳፈሩም። ጀግኖች እናቶችን የሰማዕት እናቶችን አናሳፍራቸው። ባልተገራ ጊዜ በቆርፋዳ ዘረኞች አንሸነፍ። ለህዝብና ለኢትዮጵያ ትግላችን ጠንክሮ ይቀጥል። ተፈጸመ።